የርዕሰ ሊቃነ ጳጳሳት ሳምንታዊ የዕለተ ረቡዕ አጠቃላይ የትምህርተ ክርስቶስ አስተምህሮ እንደ ቤተሰብ በጋራ መጸለይ ያለውን ውበት ዳግም ማረጋገጥ። ውድ ወንድሞቼና እህቶች፣ የዛሬው ጉባኤ በበዓለ ልደት መንፈስ እየተሸኘ መድህን በመወለዱ ምክንያት በሚረጋገጠው ጥልቅ ሐሴት እየታወደ ነው። ይህንን ጥልቅ ምስጢር በእነዚህ ቀናት እያከበርነው ባለው ሊቱርጊያ በስፋት እያስተጋባም ነው። የዚህ ምስጢር ብርሃንም እያንዳንዱ የተለያየው ዘመን ሰው በእምነትና በጸሎት ሊኖረው የሚቻለው ነው። በጸሎትኛ ወደ እግዚአብሔር በቅርብና በጥልቅ እንጠጋለን። ይህ ሐሳብ ባለፉት የዕለተ ረቡዕ አጠቃላይ ትምህርተ ክርስቶስ አስተምህሮ ጸሎት ማዕከል በማድረግ የጀመርኩት አስተምህሮ በመቀጠል በዛሬው የትምህርተ ክርስቶስ አስተምህሮ ጸሎት ለናዝሬቲቱ ቅድስት ቤተሰብ ሕይወት መሠረት መሆኑ እንመለከታለን። የናዝሬት ቤት የእግዚአብሔር መገለጥ ያለው ትርጉም በጥልቀት ለመረዳት የማርያም የዮሴፍና የኢየሱስ አብነት ግምት በመስጠት ማዳመጥን ማስተንተንን የምንማርበት የጸሎት ትምህርት ቤት ነው። ርዕሰ ሊቃነ ጳጳሳት የእግዚአብሔር አገልጋይ ጳውሎስ ስድስተኛ እንደ አውሮፓውያን አቆጣጠር ጥቅምት 5 ቀን 1964 ዓመተ ምህረት በቤተ ናዝሬት ሐዋርያዊ ጉብኝት በማካሄድ እየሰጡት አስተምህሮ ተዘክሮ ሕያው ነው። ባቀረቡት አስተምህሮ እንዳሉትም የወንጌል መሠረታዊ ትምህርት ለመከተልና የክርስቶስ ደቀ መዛሙርት ለመሆን የምንሻ ከሆነ ከቅድስት ቤተሰብ ትምህርት ቤት የሚገለጠው የመንፈሳዊነት ሥነ ሥርዓት መከተል ያለው አስፈላጊነቱን መገንዘብ ይኖርብናል። ስለዚህ በዚህ ጫጫታና ጋጋታ በተሞላበት ዕለታዊ ኑሯችን በቅድሚያ የማይታበለውና የሚደነቀው የመንፈስ ሁኔታ የሆነው ጽሞናን እንማራለን። ጽሞና ያለው ክብር በእኛ ውስጥ ይነቃቃል። የናዝሬቱ ጽሞና መልካም በሆነው ሐሳብ ላይ ጽኖዎች እንድንሆን፣ ለውስጣዊው ሕይወት ጥንቁቆች ሆነን እንድንገኝ የእግዚአብሔር አስተንፍሶ ጥልቅ ምስጢርና የተለያዩ አስተማሪዎች ለሚያቀርቡት ምዕዳን መልካም አድማጮች እንድንሆን እያስተምረናል እያሉትን ሐሳብ አስታውሰዋል። ወንጌላውያን የቅድስት ቤተሰብ ስለ ጸሎት በተመለከተ ከሚያቀርቡት አንዳንድ ታሪክ በጸሎት ከእግዚአብሔር ጋር ለሚኖረው ግንኙነት የመነሻ ምልክት የሚሆኑት ነጥቦች ለማግኘት እንችላለን። ማርያምና ዮሴፍ ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ እንዳቀረቡት ከሚገለጠው ቃል ለመጀመር እንችላለን። የሉቃስ ወንጌል ምዕራፍ 2 ቁጥር 22 የመንጻታቸው ወራት በተፈጸመ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ወደ ኢየሩሳሌም ወሰዱት። የኢየሱስ ወላጆች እንደ ማንኛውም ሥርዓትና ደንብ አክባሪ አይሁድ የባህር ልጃቸውን ለእግዚአብሔር የተቀደሰ መስዋዕት አድርገው ለማቅረብ ወደ ቤተ መቅደስ ወሰዱት። ስለዚህ የሙሴ ሕግ ትእዛዝ መሰረት ከቤተልሔም ተነስተው ከተወለደ በ40ኛው ቀን ከኢየሱስ ጋር ወደ ኢየሩሳሌም የበግ ጠቦት ሳይሆን እንደ ማንኛውም ተራ ቤተሰብ ዋኖስ ወይንም ሁለት የርግብ ግልገሎች ስለ እርሱ መስዋዕት አድርገው ለማቅረብ ወደ ኢየሩሳሌም ሄዱ። ይህ የቅድስት ቤተሰብ ጉዞ የእምነት የመስዋዕት አቅርቦት የጸሎት ትምህርት ማርያምና ዮሴፍ በልጃቸው ሕፃን ኢየሱስ ከተገነዘቡት ጌታ ጋር ለመገናኘት ያቀደ ንግደት ነው። በማርያም የተፈጸመው ክርስቶስ የማስተንተን ተግባር ወደር የማይገኝለት አብነት ነው። በማኅፀኗ የታነጸና ከእርሷ የሰብአዊነት አምሳያ የተካፈለ በመሆኑም የልጅዋ ገጽ ከእርሷ ጋር እየተግባባ ነው። ኢየሱስን በማስተንተን ተግባር እንደ ማርያም የማስተንተኑ ጽናት ያደረገ ማንም የለም። ብስራተ ገብርኤል በመንፈስ ቅዱስ አማካኝነት እንደምትጸንሰው ባሰማት አዋጅና ከዛም ቀስ በቀስ በሕልውናዋ በመገንዘብ እስከተወለደበት ቀንና ዐይኖቿ በእናትነት ርኅራኄ በልጇ ገጽ ላይ በማኖር በጨርቅ ጠቅልላ በበረት ለማስተኛት ስትጀምር የልቧ እይታ በእርሱ ላይ ነው በሙላት ያኖረችው። ማርያም በኢየሱስ ላይ በሙላት ያኖረችው የልቧ እይታ በአእምሯና በልቧ ታትሞ በቀረበው ተመክሮ የእያንዳንዷ ቀን ሕልውና የተለየና ልብ ያለም ነው። እይታዋ በክርስቶስ ላይ በማኖር የርሱ ቃላት የላቀው ክብር በልቧ አቅባ እንደኖረች ሉቃስ ወንጌል ምዕራፍ 2 ቁጥር 19 ማርያም ግን ይህን ሁሉ ተጠብቀው በልቧም ታኖረው ነበር በማለት የማርያም በሞላ ሁሉናዋ የቀጠለው አኳሃን ለይቶ ይገልጥልናል። የማርያም ልብ የማርያም እምነት ወንጌላዊው ሉቃስ ምዕራፍ 1 ቁጥር 45 ከእግዚአብሔር ዘንድ የነገሩሽ ቃል እንደሚሆን የምታምኚ አንቺ ብጽት ነሽ በሚሉት ቃላት ይገልጥልናል። እንዲሁም እነሆኝ እግዚአብሔር ባሪያው አለው እንደ ቃልህ ይሁንልኝ በሚሉት ቃላቶች ወንጌላዊው ሉቃስ ተስፋዋና ተአዝዟ ይገልጥልናል። ምዕራፍ 1 ከቁጥር 46 እስከ 56 ባሉት ቃላት መሰረትም የማርያም ውስጣዊ ጥልቀትና ጸሎቷንም ገልጦ ያሳየናል። አክለውም በምዕራፍ 1 ቁጥር 55 በነጻነት የተካነው ክርስቶስን የመከተል ውሳኔዋ ይገልጥልናል። ይህ ሁሉ ሉቃስ ስለ ማርያም የሚገልጠው በክርስቶስ ቃል እንደተገባው መሰረት በሐዋርያት ላይና በርሷ ላይ የወረደው የመንፈስ ቅዱስ ስጦታ ነው። ይህ የማርያም የማንነት መለያ የሆነው የኢየሱስ ቃልና ተግባር በውስጥ ይዞ መኖር ማለትም ኢየሱስን በማወቅ ላይ ዘወትር ማደግ ለሚለው ሂደት ለሁሉም አማኝ አብነት እንደሆነች ወንጌላዊው ያቀርብልናል። የርዕሰ ሊቃነ ጳጳሳት ብፁዕ ዮሐንስ ጳውሎስ ዳግማዊ ዱካ በመከተል ጥቅምት 16 ቀን 2002 ዓመተ ምህረት ሮዛሪዩም ቪርጂኒስ ማሪያ የድንግል ማርያም ሮዛሪየም በሚል ርዕስ የደረሱት ሐዋርያዊ መልእክት የመቁጠሪያ ጸሎት ከርሷ ጋር ውህደት በመፍጠር ምስጢረ ክርስቶስ በማስተንተን ላይ የጸና በመሆኑም የዚሁ ጸሎት አርአያ እርሷ ነች ለማለት እንበቃለን። የማርያም በእግዚአብሔር እይታ መኖር ብቃት የሚገባ ነው። የዚህ ቀዳሚው ምስክርም ቅዱስ ዮሴፍ ነው። የርሱ ትሁትና ቅን ለእጮኛው ማርያም ያለው ፍቅር እና ቁርጥ ፈቃድ መሰረት ሕይወቱ ከማርያም ሕይወት ጋር አስተባበረ። ወንጌላዊው ማቴዎስ ምዕራፍ 1 ቁጥር 19 እጮኛዋ ዮሴፍ ግን ጻድቅ ነበርና ሲል የገለጠው የዮሴፍ ማንነት በማርያም እንዲማረክ ከእርሷ ጋር እንዲተዋወቅ ያደረገው ከእግዚአብሔር ጋር ያለው ጥልቅና ልዩ ግንኙነት መሆኑ ያረጋግጥልናል። ከማርያም በተለይ ደግሞ ከኢየሱስ ጋር ከእግዚአብሔር ጋር አዲስ አይነት ግንኙነት በማጽናት በሕይወቱ እግዚአብሔርን ለየት ባለ አዲስ መንፈስ አማካኝነት በማስተናገድ የእግዚአብሔርን ፍቃድ በመፈጸም በእግዚአብሔር የማዳን ቅዱስ እቅድ ሱታፊው ይጀምራል። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 እጮኛህን ማርያም ለመውሰድ አትፍራ ሲል መልአኩ በሰጠው መመሪያ ላይ እማኔ በማኖር ማርያም ከእርሱ ጋር በመውሰድ የእርሷን ዕለታዊ ሕይወት በመካፈል ሁለመናውን ለማርያም ለኢየሱስ በመስጠት ለተሰጠው ጥሪ ፍጹም ታማኝ የሆነ መልስ እንዲሰጥ አድርጎታል። ወንጌላውያን የቅዱስ ዮሴፍ ቃል ህላዊው ታማኝነት የአገልግሎት መንፈስ እየተካነው የጽሞና ፍሬ እንደሆነ ይገልጡልናል። እርሱም እንደ ጮኛው ማርያምና ከእርሷ ጋር በሙሉ መግባባት አማካኝነት የጌታችን ኢየሱስ ክርስቶስ ጨቅላነትና የጉርምስናው ጊዜ ማለትም የኢየሱስ ህልውና በዚያች ቤተሰብ አጣጥሞ እየኖረ ነው። የአባትነት ኃላፊነቱን በሁለመናው በሙላት እየኖረ ነው። በእርግጥ እንደ አይሁድ ሃይማኖት ባህል መሰረት ለኢየሱስ ጸሎት አስተምረዋል። ቅዳሜ በሚፈጸመው የጸሎት ስነ ስርዓት እንዲሳተፍም ወደ ምኩራብ ወስዶታል። በዕለታዊ ኑሯቸውም እንደ አባት መጠን ቤተሰባዊ ጸሎቶችንም መርተዋል። እንዲህ ካለው የናዝሬት ቤተሰብ ዕለታዊ ኑሮ እና ከዮሴፍ ያናጢነት ተግባር ኢየሱስ ጸሎትንና ስራን በማፍቀር ለቤተሰብ አስፈላጊ የሆነው ዕለታዊ እንጀራ ለማግኘት የሚያበቃው ድካም ለእግዚአብሔር ማቅረብንም ተምረዋል። ቅድስት ቤተሰብን በጸሎት ላይ እያለች የሚገልጥ አንድ ታሪክ አለ። ኢየሱስ 12 ዓመት ዕድሜ ያለው ወላጆች ወደ ቤተ መቅደስ እንዳቀረቡት እርሱም ቅዱስ ሉቃስ በምዕራፍ 2 ከቁጥር 41 እስከ 42 እንደሚገልጠው ወላጆቹ በየዓመቱ ለፋሲካ በዓል ወደ ኢየሩሳሌም ይሄዱ ነበር። 12 ዓመትም በሞላው ጊዜ እንዳስለመዱ ወደ ኢየሩሳሌም ለበዓሉ መጡ። ይህ አይነት ንግደት በጸሎት የሚገነባና በጸሎት የሚፈጸም የሃይማኖት መግለጫ ነው። ይህ በፋሲካ በዓል የሚኖረው መንፈሳዊነት የኢየሱስ ቤተሰብ በየዓመቱ እንደሚኖሩትና በቅድስት ከተማ በሚፈጸሙት ሥርዓቶች ተሳታፊዎች መሆናቸው ያረጋግጥልናል። የአይሁድ ሃይማኖት ተከታይ ቤተሰብ ልክ እንደ አንድ ክርስቲያን ቤተሰብም ቤተሰባዊ ጸሎት እንዲሁም የተጓዙ ህዝበ እግዚአብሔር ክፍል መሆኑን በመገንዘብም ከማህበረ አማኞች ጋር ይጸልያል። የዚህ ሁሉ ማዕከልና ፍጻሜም ቤተሰብንና ይፋው የሆነው ማህበራዊው የአምልኮ ሊቱርጊያ የሚኖርበት ፋሲካ ነው። በዚህ የኢየሱስ 12 ዓመት ዕድሜ እያለው በሚያወሳው የወንጌል ታሪክ ኢየሱስ የተናገራቸው የመጀመሪያ ቃላቶች ለምን ትፈልጉኛላችሁ የሚሉት መሆናቸው ሉቃስ ምዕራፍ 2 ቁጥር 4 ዘግቦታል። ወላጆቹ ለሶስት ቀናት ከፈለጉት በኋላ በቤተ መቅደስ በሊቃውንት መካከለ ተቀምጦ ሲሰማቸው ሲጠይቃቸው አገኙት። ለወላጆቹ በአባቴ ቤት ልኖር እንደሚገባኝ አላወቃችሁምን በሚሉት ቃላት ይመልስላቸዋል። ይህ በእርሱ የተገለጠው አባት የሚለው ቃል ወደ ክርስትናው ጸሎት ምስጢር የሚያስገባ ቁልፍ ነው። ኢየሱስ በአንድ ወቅት በምትጸልዩበት ጊዜ እንዲህ በሉ በሰማያት የምትኖር አባታችን ሆይ በማለት ለደቀ መዛሙርቱ ባስተማራቸው ጸሎት ይገልጠዋል። ሆኖም ቀደም በማድረግ ያ ኢየሱስ አባቴ የበክር ልጅ መሆኑ ያለው ግንዛቤ በሚመሰክር ለማርያምና ለዮሴፍ በሰጠው መልስ የገለጠው ቃል በዚያች የናዝሬት ቤተሰብ ያሳደረው መንፈስ ለመገመቱ አያዳግትም። የአብ ቤት በመሆኑም እዛው በቤተ መቅደስ ለሶስት ቀን ቆይቷል። ከኢየሱስ ሕፃንና ጎርማሳ ልብ አማካኝነት የሚገለጠው በማርያምና በዮሴፍ የሚስተነተነው ከእግዚአብሔር ጋር ያለው የጥልቅ ግንኙነት ትርጉም አባቴ በሚል ኢየሱስ የገለጠው ቃል የቅድስት ቤተሰብ ሕይወት በጸሎት እጅግ የተሞላ እንዲሆን አድርጎታል። ቅድስት ቤተሰብ በኢየሱስ ዙሪያ የምትሰበሰብና ከእግዚአብሔር ጋር ያለው የወልድነት መንፈስ ዕለት በዕለት ካለማቋረጥ የሚኖር መሆኑ በሚገልጠው ከሌሎች ጋር ለሚደረገው ግንኙነት መሠረት የሆነውን የሚስተነተንባት ቀዳሜ የቤተ ክርስቲያን አብነት ነች። ውድ ወዳጆቼ ወንጌልን ተንተርሼ አጠር ባለመልኩ በመከፋፈል ቅድስት ቤተሰብ በህብረት ለመጸለይ የተጠራችውን የቤተሰባዊ ቤተ ክርስቲያን ምስል መሆኗ ገልጫለሁ። ቤተሰብ የመጀመሪያ የጸሎት ትምህርት ቤት ነች። በእርሷ ዘንድ ሕፃናት ልጆች ገና ከጨቅላነት ዕድሜያቸው ወላጆች ለሚሰጡት አብነት የተመሰገነ ይሁንና የእግዚአብሔር ትርጉም የሚገነዘቡበት ቤት ነው። እውነተኛው ክርስቲያናዊ ሕንጸት ከጸሎት ተመክሮ ፈጽሞ የማይነጠል ነው። በቤተሰብ ዘንድ ጸሎት መጸለይ አለመማር በዚህ መንፈሳዊ እጥረት ምክንያት በኋላ ለሚፈጠሩ ባዶነት መሙላት እጅግ ያዳግታል። በናዝሬት ቤተሰብ ትምህርት ቤት አብነት መሠረትም እንደ ቤተሰብ በጋራ የጸሎቱ ውበትን ዳግም እንድታረጋግጡና እንደ ናዝሬት ቅድስት ቤተሰብ አንድ ልብና አንድ መንፈስ እንድትሆኑ አደራ በማለት እጋብዛችኋለሁ። አመሰግናለሁኝ ካሉ በኋላ በዚህ ቫቲካን በሚገኘው ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ የጉባኤ አዳራሽ ከውስጥና ከውጭ ለመጡት በብዙ ሺህ የሚገመቱት ተሳታፊዎች ምዕመናን በተለያዩ ቋንቋዎች ሰላምታን አቅርበው ሐዋርያ ቡራኬ ሰጥተው ተሰናብተዋል።